ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሚያዝያ 4 2016 ዓመተ ምህረት ዝግጅታችን ጀመረ። ሁለት ጽንፈኛ ያላቸውን የፋኖ አመራሮች መግደሉን የአዲስ አበባ ፖሊስ አስታወቀ።
አንደኛው ለቦታ ላይ ነበረው የተኩስ ልውውጥ እሱ ህይወቱ አልፏል። አውሰን ላይ እንዳርገ የተባለው አመራራቸው ነው። እሱ እዛ ቦታ ላይ በነበረው ሁኔታ ተኩስ ሲተኩስ የነበረ ፖሊሶች ላይ ሲተኩስ የነበረ ነው። እዛ ሆስፒታል ከሄደ በኋላ በህክምና እያለ ህይወቱ አልፏል።
የሰማችኋቸው የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ምክትል ኮማንደር ማርቆስ ታደሰ ናቸው። የዚህ ዘገባ ዝርዝር በአብይ ርዕሳችን ይቀርባል። በኑኖ ወረዳ ታጣቂዎች በፈጸሙ ጥቃት 12 ሰዎች መገደላቸውን ነዋሪዎች ገልጸዋል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ ቆየነኝ። ብርሃን ኃይሉ ከስቱዲዮ ተቀናብረልናለች። ለዜናው ደረጀ ደስታ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ ደረጀ።
ጤና ይስጥልን በድጋሚ አድማጮች፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ፖሊስ ከበቴ ኡርጌሳ ግድያ ጋር በተያያዘ ተጠርጣሪዎችን መያዙን አስታወቀ። በምስራቅ ሸዋ ዞን መቂ ከተማ ከትላንት በስቲያ ረቡዕ ጧት ተገድለው ከተገኙት የኦነግ ከፍተኛ አመራር አቶ በቴ ኡርጌሳ አልፈት ጋር በተያያዘ ፖሊስ ተጠርጣሪዎችን በቁጥጥር ስር መዋሉን ገልጿል። መንግስታዊ ብዙሃን መገናኛዎች የምስራቅ ሸዋ ዞን ፖሊስ መምሪያ አዛዥን ዋቢ በማድረግ እንደዘገቡት እስካሁን ተደረገ በተባለው ክትትል 13 ተጠርጣሪዎች በቁጥጥር ስር ውለዋል። በሌላ ዜና ትላንት ከተፈጸመው የአቶ በቴ ኡርጌሳ የቀብር ስነ ስርዓት በኋላ ፖሊስ ሁለት የቤተሰብ አባላትን በቁጥጥር ስር መዋሉን የቅርብ ዘመድ ነኝ ያሉ ግለሰብ ለአሜሪካ ድምጽ ተናግረዋል። ገልሞ ዳዊት ዝርዝር አለው።
የኦነግ ከፍተኛ አመራርና የፖለቲካ ሹም በቴ ኡርጌሳ ግድያ ጋር በተገናኘ ፖሊስ 13 ተጠርጣሪዎችን በቁጥጥር ስር መዋሉን የመንግስት ብዙሃን መገናኛዎች ዘግበዋል። በዚህ ጉዳይ ላይ የአሜሪካ ድምጽ ከምስራቅ ሸዋ ዞን ፖሊስ መምሪያና ከመቂ ከተማ ፖሊስ ኃላፊዎች ለማጣራት ያደረገው ተደጋጋሚ ሙከራ አልተሳካም። በሌላ ዜና ሁለት የአቶ በቴ ቤተሰብ አባላት በቁጥጥር ስር መዋላቸውን በደህንነት ስጋት ስማቸው እንዳይገለጽ የጠየቁና የቅርብ ዘመድ ነኝ ያሉ ምንጭ ለአሜሪካ ድምጽ ተናግረዋል።
ትላንት ከቀብር ስነ ስርዓቱ በኋላ አንድ የበቴ ኡርጌሳ ወንድም እና አንድ እህቱ በፖሊስ ተይዘው ነበር። የበቴ እህት ስምቦ ኡርጌሳ አንድ ሰዓት አካባቢ ተለቃለች። ወንድሙ ግን ፈጣን መንገድ በሚባለውና ገብርኤል አካባቢ ወደሚገኘው የመከላከያ ካምፕ ተወስዷል።
አቶ ሚሎ ለምን በቁጥጥር ስር እንደዋሉ እስካሁን ለቤተሰብ አባላት የተገለጸ ነገር አለመኖሩን እኚሁ የቅርብ ዘመድ አክለው ተናግረዋል።
በመቂ ከመንግስት አካል ማንም የሰማን የለም። አሁን የመንግስትን አካል ለመቅረብም እንፈራለን። ከቤት ስለማንወጣ ያን ያህል መረጃ የለንም። ከቀብሩ በኋላ የጸጥታ ኃይሎች በመኖሪያ ቤት አካባቢ እየጠበቁ ናቸው። የተፈጠረ የጸጥታ ችግር ባይኖርም ከፍርሃት የተነሳ ሰው ከአካባቢው ርቋል። በተለይ የቤተሰቡን ሀዘን የሚካፈል ወጣት አይታይም። ሀዘን ተቀምጠው ያሉት እናትና አባት ብቻ ናቸው።
በቁጥጥር ስር መዋላቸው የተገለጸው የአቶ በቴ ኡርጌሳ ወንድም አቶ ሚሎ ኡርጌሳ ስለ ግድያው ለቪኦኤ መናገራቸው ይታወሳል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
የዩናይትድ ስቴትስ ሴኔተሮች ክሪስ ኩንስ እና ጀምስ ሪሽ እንደ አውሮፓ አቆጣጠር የ2024 የአፍሪካን የእድገት ድል ድንጋጌ አገዋ ህግ እድሳትና ማሻሻያ ህግ ዛሬ አስተዋወቁ። ህጉ በአሜሪካና ከሳሃራ በታች ባሉ የአፍሪካ ሀገራት መካከል ቁልፍ የንግድ ልውውጥ እንዲኖር የተደነገገውን አገዋን ለማደስ ያለመ ነው። የአገዋ እድሳትና ማሻሻያ ህግ በህግ መወሰኛው ዲሞክራትና ሪፐብሊካን ምክር ቤት አባላት የተደገፈ ነው። የእድሳትና ማሻሻያ ህግ የአፍሪካን የእድገት ድል ድንጋጌ አገዋን እንደ አውሮፓ አቆጣጠር እስከ 2041 ድረስ ያራዝመዋል። ይህ የረጅም ጊዜ ማራዘሚያ የአቅርቦት ሰንሰለቱን ከቻይና ውጪ ማስፋት ለሚፈልጉ በርካታ የንግድ ተቋማት ከሳሃራ በታች ባሉ የአፍሪካ ሀገራት መዋለ ንዋያቸውን ለማሳደግ የሚያስፈልጋቸውን እርግጠኝነት ይሰጣል። ከኢትዮጵያ ለመጡ ዜጎች የተሰጠው ጊዜያዊ የከለላ ፈቃድ ተራዘመ። ለተለያዩ ጉዳዮች መተው አሜሪካ ውስጥ ለሚገኙ የኢትዮጵያ ዜጎች በአገራቸው ባለው ጸጥታ ሁኔታ ምክንያት ካለፈው ጥቅምት 10/2015 ዓመተ ምህረት ጀምሮ ለ18 ወራት ተሰጥቶት የነበረው የከለላ ፈቃድ ወይም ከተፈቀደላቸው ጊዜ በላይ እንዲቆዩ የሚፈቀደው ደንብ ለሌላ 18 ወራት መራዘሙን የአሜሪካው የአገር ውስጥ ደህንነት ሚኒስቴር አሌሃንድሮ ማዮርካስ ዛሬ አስታውቀዋል። አዲስ የተራዘመው የከለላ ፍቃድ ከአሙስ ሰኔ 6/2016 እስከ ታህሳስ 3/2018 ተግባራዊ እንደሚደረግ ከአገር ውስጥ ደህንነት ሚኒስቴሩ ዛሬ አርብ ሚያዝያ 4/2016 የወጣው መግለጫ አመልክቷል። በአገሪቱ የሚካሄደው የትጥቅ ግጭት እንዲሁም ለየት ያሉ ጊዜያዊ አስቸጋሪ ሁኔታዎች ግለሰቦች ደህንነታቸው በተጠበቀ ሁኔታ ወደ አገራቸው እንዲመለሱ ስለማያስችሉ የከለላው መራዘም አስፈላጊ ሆኗል ሲል የአገር ውስጥ ደህንነት ሚኒስቴሩ ባወጣው መግለጫ አስታውቋል። በኢትዮጵያ የትጥቅ ግጭትና ሁከቱ በርካታ ክልሎች ቀጥሏል። የሰብአዊ መብት ረገጣዎች ተበራክተዋል። ሲቪሎች ለጥቃት ተጋልጠዋል። ድርቅ፣ የጎርፍ አደጋና የበሽታ ወረርሽኝ የሚሊዮኖችን ህይወት አደጋ ላይ ጥሏል ሲል አክሏል። በመሆኑም የከለላው መራዘም አስፈላጊ እንደሆነ አመልክቷል። ሚኒስቴሩ አሌሃንድሮ ማዮርካስ ከተለያዩ ሌሎች መስሪያ ቤቶች ጋር በመመካከር ከለላው ለ18 ወራት እንዲራዘም መወሰናቸው ተመልክቷል። ከከለላው መራዘም ጋር ተያይዞ የወጣውና F1 በሚል ቪዛ ወደ አሜሪካ የመጡ ኢትዮጵያውያን ተማሪዎችን የሚመለከተው መግለጫ እንደሚያሳየው የኢትዮጵያ ዜግነት ያላቸውና በአሜሪካ የሚገኙ ተማሪዎች ከለላው በተራዘመበት የጊዜ ገደብ ውስጥ የሥራ ፈቃድ መጠየቅ እንዲችሉ፣ ተጨማሪ ሰዓታት እንዲሰሩ፣ እንዲሁም የሚወስዱትን የትምህርት ኮርሶች መጠን መቀነስ እንዲችሉ ይፈቅዳል። አድማጮች፣ ተጨማሪ መረጃዎችን ከድረ ገጻችን ማግኘት እንደምትችሉ መግለጽ እንወዳለን። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ኬንያ የኢትዮጵያና የሶማሊያን ውጥረት ለማርገብ ቀጠናዊ የባህር ውል እንዲዘጋጅ ጠየቀች። ኢትዮጵያ በራስ ገዟ ሶማሊላንድ በኩል የባህር በር ለማግኘትና የባህር ኃይል ለመመስረት በመታደርገውን ጥረት ተከትሎ በኢትዮጵያና በሶማሊያ መካከል የተከሰተውን ውጥረት ለማርገብ የሚያግዝ ቀጠናዊ የባህር ውል እንዲዘጋጅ ኬንያ መጠየቋን አንድ ከፍተኛ የኬንያ ባለስልጣን ተናግረዋል። የሮይተርስ ዘገባን ኤደን ገረመው ታቀርባለች።
የባህር በር ለላት ኢትዮጵያ በጎርጎሮሳውያኑ ጥር 1/2024 20 ኪሎ ሜትር ርቀት ያለው የባህር ዳርቻን ለመጠቀም እንዲሁም ደግሞ የባህር ኃይል ለመገንባት የሶማሊያ አካል ሆና ሳለች ካሮፓያኑ 1991 አንስቶ ራስ ገዝ ከሆነችው ሶማሊላንድ ጋር የጥቅም ልውውጦችን የያዘ ስምምነት ፈጽማለች። የሁኔታ በሶማሊያ በኩል ተቀባይነት ያላገኘ ሲሆን የአፍሪካ ቀንድን የሰላም ሁኔታ የበለጠ ሊያናጋው ይችላል የሚል ስጋትን ቀስቅሷል። ከሰሞኑ ኬንያ ከጅቡቲ ጋር በመሆን የባህር በር የሌላቸው ሀገራት እንዴት የባህር በርን ለንግድ ዓላማ መጠቀም ይችላሉ በሚለው ዙሪያ ምክክር እንዲደረግ የምስራቅ አፍሪካ በይነ መንግስታት ድርጅት ኢጋድን መጠየቋን የኬንያ የውጭ ጉዳይ ሚኒስትር ሐላፊ ኮሪር ሲንጓይ ለሮይተርስ ተናግሯል። ባለስልጣኑ ኢጋድ የባህር በር አጠቃቀምን በተመለከተ የስምምነት ውል ያዘጋጃልን ብለዋል። ትላንት አሙስ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከኬንያው አቻቸው ዊሊያም ሩቶ ጋር በኬንያ ዋና ከተማ ተገናኝተው በጉዳዩ ላይ ዲፕሎማሲያዊ መፍትሄዎችን ለማምጣት ተወያይተዋል። የኬንያ የውጭ ጉዳይ ኃላፊው ሲንጓይ ቀጠናው ያልተረጋጋ በመሆኑ በመፍትሄው ላይ ሁሉም አካላት እንዲሳተፉ ማድረጋችንን እንቀጥላለን ያሉ ሲሆን ባለስልጣኑ አክለውም ከተሳካልን ሁሉ ኢትዮጵያ ያለምንም መስተጓጎል የባህር በር ተጠቃሚ እንድትሆን ሶማሊያም የድንበር ሉዓላዊነቷ እንዲከበር ያደርጋል ብለዋል። ሶማሊያና ኢትዮጵያም እቅዱን እያዩት እንደሆነና በቀጣይ ሂደቶች መሪዎቻቸው ተገናኝተው እንዲወያዩ ጥያቄ እንደቀረበላቸውም አክለው አስታውቋል። ባለስልጣኑ የአልሻባብ ታጣቂዎች እድሉን በመጠቀም የሞቃዲሾ መንግስት ራሱን መከላከል የማይችል ሆኖ እንዲታይ እያደረጉት በመሆኑ የሶማሊያ ሉዓላዊነት እንዲጠበቅ ይሄውል በጊዜ መፈረም ስላለበት ጊዜ በጣም አሳሳቢ ጉዳይ ነው ሲሉም ተናግረዋል። ለሮይተርስ ዘገባ አደን ገረመው ከዋሽንግተን ዲሲ።
በመጨረሻም የዩናይትድ ስቴትስ ከ25 ሚሊዮን ዶላር በላይ ተጨማሪ ሰብአዊ እርዳታ ለኡጋንዳ መስጠቷን የአሜሪካ ውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ አስታወቀ። የሚኒስቴሩ ቃል አቀባይ በሚኒስቴሩ ድረገጽ ላይ ባወጣው መግለጫ ተጨማሪው ሰብአዊ እርዳታ የስደተኞች ከፍተኛ ኮሚሽነርና የዓለም ምግብ ፕሮግራም ዩጋንዳ ላሉ ስደተኞችና ጥገኝነት ጠያቂዎችን መርጃ እንደሚውል መግለጫው አመልክቷል። እርዳታው በዩጋንዳ ውስጥ ለሚገኙ ከ1.6 ሚሊዮን በላይ ስደተኞችና የአካባቢው አስተናጋጅ ማህበረሰቦችን ጤና፣ ትምህርት፣ ጥበቃና የምግብ እርዳታና የገቢ ማስገኛ ስራዎችን ለማቅረብ እንደሚረዳም ተመልክቷል። ዩጋንዳ ከየትኛውም የአፍሪካ ሀገር የበለጠ ስደተኞችን የምታስተናግድ አገር ናት። ባለፈው አመት ብቻ በዋናነት ከደቡብ ሱዳን፣ ከዲሞክራቲክ ሪፐብሊክ ኮንጎ፣ ከሶማሊያና ከሱዳን የመጡ ከ130,000 በላይ አዲስ ስደተኞችን ተቀብላለች። ዩናይትድ ስቴትስ በዩጋንዳ ትልቁ የሰብአዊ እርዳታ ለጋሽ እንደሆነች ተቀጥላለች ያለው መግለጫው በአገሪቱ መጠለያ ጣቢያዎች ውስጥ የሚገኙትን ስደተኞች መደገፏን ትቀጥልበታለች ብሏል። የሚኒስቴር ቃል አቀባዩ መግለጫ ዩናይትድ ስቴትስ ሌሎች ለጋሾችን በመላው ቀጠና በግጭትና በሌሎች ቀውስ እየተጎዱ ያሉትን ሁሉ የሚረዱትን እንደ ዓለም ምግብ ድርጅት፣ የስደተኞች ከፍተኛ ኮሚሽነርና አጋር ሰብአዊ ድርጅቶችን እንዲደግፉ ታሳስባለች ብሏል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሚያዝያ 4 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። በድጋሚ ለማስተዋወስ ዝግጅቶቻችን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይም በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እንለፍ። በአዲስ አበባ ከተማ ቦሌ ሚሊኒየም አዳራሽ አካባቢ ዛሬ አርብ በተደረገ የተኩስ ልውውጥ መንግስት ጽንፈኛ ያለሚጠራው የፋኖ ታጣቂ ቡድን አመራርና አባላት ናቸው ያላቸውን ሁለት ግለሰቦች መግደሉን አስታወቀ። የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ምክትል ኮማንደር ማርቆስ ታደሰ ለአሜሪካ ድምጽ በሰጡት ቃለ ምልልስ ፖሊስ ከህብረተሰቡ ባገኘው መረጃ መሰረት ግለሰቦቹን ለረዘም ላለ ጊዜ ሲከታተላቸው እንደቆየ ገልጸዋል። ዛሬ ረፋድ ግለሰቦቹን በቁጥጥር ስር ለማዋል በነበረው እንቅስቃሴ በተደረገ ተኩስ ልውውጥም አንድ የቡድኑ አመራርና አንድ አባሉ ሲገደሉ ሌላው ደግሞ ያለ ጉዳት መያዙን ኃላፊው ተናግሯል። ገብረ ሚካኤል ገብረ መድህን ዝርዝር አለው።
አዲስ አበባ ፖሊስ ኮሚሽን ዛሬ አርብ ሚያዝያ 4 ቀን 2016 ዓ.ም ባወጣው መግለጫ በአዲስ አበባ ቦሌ ክፍለ ከተማ ወረዳ 3 ሚሊኒየም አዳራሽ አቅራቢያ በተደረገ የተኩስ ልውውጥ መንግስት ጽንፈኛ እያለ የሚጠራው የፋኖ ታጣቂ ቡድን አመራርና አባላት ናቸው ባላቸው ግለሰቦች ላይ እርምጃ መውሰዱን አስታውቋል። መግለጫውን በተመለከተ ለአሜሪካ ድምጽ አስተያየት የሰጡት የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ምክትል ኮማንደር ማርቆስ ታደሰ ፖሊስ ከህብረተሰቡ ባገኘው መረጃ መሰረት ግለሰቦቹን ሲከታተላቸው መቆየቱን አብራርተዋል። በጸጥታ ኃይሎች እይታ ውስጥ ነበሩ ያሏቸውን እነዚህን ግለሰቦች በዛሬው ዕለት በቁጥጥር ስር ለማዋል በነበረው ሂደትም የተኩስ ልውውጥ መደረጉን ኃላፊው ተናግረዋል። በዚህም የጽንፈኛው ፋኖ ያሏቸው አንድ አመራርና አንድ የቡድኑ አባል መገደላቸውን ገልጸዋል።
ዛሬ ቦሌ ወረዳ 3 ተከታተሏቸው ነበረ። መጨረሻም ያው መኛዝ ስለነበረባቸው መንገድ ዘግተው በቁጥጥር ስር ለመዋል የሚያደርጉት ሂደት ውስጥ የተፈጠረ ነገር ነው። በመሀሉ እንግዲህ የተኩስ ልውውጥ ነበረ። በዛ ሂደት ውስጥ እንግዲህ አንደኛው እዛ ቦታ ላይ ነበረው የተኩስ ልውውጥ፣ እሱ ህይወቱ አልፏል። አውሰን ላይ አንዳርጌ የተባለው አመራራቸው ነው። እሱ እዛ ቦታ ላይ በነበረው ሁኔታ ተኩስ ሲተኩስ የነበረ ፖሊሶች ላይ ሲተኩስ የነበረ ነው። እዛ ሆስፒታል ከሄደ በኋላ በህክምና እያለ ህይወቱ አልፏል።
ግለሰቦቹን ለመያዝ በተደረገው እንቅስቃሴ የጽንፈኛው ፋኖ መሪ ነበር የተባለው ናሁሰናይ አንዳርጌ ታረቀኝና የቡድኑ አባል ነበር የተባለው ሀብታሙ አንዳርጌ ተሰማ በተኩስ ልውውጡ መሃል መገደላቸውን የአዲስ አበባ ፖሊስ በመግለጫው አስታውቋል። አቤኔዘር ጋሻው አባተ የተባለ የቡድኑ አባል ደግሞ ሳይቆስል በቁጥጥር ስር መዋሉን አስታውቋል። ሶስቱም ግለሰቦች የሱዙኪ ዲዛየር ተሽከርካሪን በመጠቀም በፖሊስ ላይ ተኩስ መክፈታቸውንና ለማምለጥም መሞከራቸውን መግለጫው አመልክቷል። ግለሰቦቹ በአዲስ አበባ ከተማ የሽብር ጥቃት ለመፈጸም ተልእኮ ተቀብለው ሲንቀሳቀሱ ነበር ብለዋል በመግለጫው። የጽንፈኛ ፋኖ ቡድን አባላት ናቸው ከተባሉት ግለሰቦች በተጨማሪ እንደ ሻውጌትነት የተባሉ ግለሰብ የጽንፈኛውን ቡድን አባላት አልተባበርም በማለታቸው በታጣቂዎቹ እንደተገደሉ መግለጫው አስፍሯል። በተኩስ ልውውጡ በሁለት የፖሊስ አባላት ላይም ጉዳት መድረሱን ምክትል ኮማንደር ማርቆስ ታደሰ ተናግረዋል።
በክምና እየተረዙ ነው የሚገኙት እነዚህ ሁለት ፖሊሶች ሳዚላር አፍሳቶች ወይምና ኮነስታቶች ማቲያስ ቴድሮስ ይባላሉ። ያው ተመተዋል፣ በጥይት ተመተዋል።
የሟቾቹን ቤተሰቦችና የፋኖ አመራሮችን ለማግኘት ያደረግነው ጥረት ይህ ዘገባ እስከተጠናቀረበት ጊዜ ድረስ አልተሳካልንም። እንደተሳካልን ይዘን እንመለሳለን። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በምዕራብ ሸዋ ዞን ኖኖ ወረዳ ስልካምባ ከተማ ባለፈው ሰኞ በተፈጸመ ጥቃት 12 ሰዎች መገደላቸውን ነዋሪዎች ገለጹ። ለደህንነታቸው በመስጋት ስማቸው እንዳይገለጽ የጠየቁን የስልካምባ ከተማ ነዋሪዎች ከሟቾቹ አብዛኞቹ የአማራ ብሔር ተወላጆች መሆናቸውን ተናግረዋል። ለጥቃቱ የኦሮሞ ነጻነት ሰራዊት ተጣቂዎችን ተጠያቂ ያደረጉት ነዋሪዎቹ 60 ቤቶች መቃጠላቸውንና ከመቶ በላይ ከብቶች መወሰዳቸውንም ተናግረዋል። የኦሮሞ ነጻነት ሰራዊት ክሱን አስተባብሎ እንዲህ አይነት ድርጊት የሚፈጽመው በመንግስት ነው ብሏል። ከኦሮሚያ ክልል መንግስት ኮሚኒኬሽን ቢሮ አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ ግን በስልካምባ ከተማ ጥቃት የ11 ሰዎች ግድያ መረጃ እንደደረሰው ገልጿል። በአሜሪካ ድምጽ ዘጋቢዎች የተጠናቀረውን ዘገባ አስማማየን ያቀርባል።
በኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ የስልካምባ ከተማ ነዋሪ መሆናቸውን የገለጹና ለደህንነታቸው በመስጋት ማንነታቸው እንዳይጠቀስ የጠየቁ አስተያየት ሰጪ ባለፈው ሰኞ መጋቢት 30 ቀን 2016 ዓ.ም. የሚኖሩበትን አካባቢ ጨምሮ በአምስት ቀበሌዎች ላይ ታጣቂዎች ጥቃት መፈጸማቸውን ለአሜሪካ ድምጽ ተናግረዋል። ጥቃት ፈጻሚዎቹ የኦሮሞ ነጻነት ሰራዊት ታጣቂዎች እንደሆኑ የጠቆሙት አስተያየት ሰጪው ከተገደሉት አብዛኞቹ የአማራ ብሔር ተወላጆች እንደሆኑና በንብረት ላይም ጉዳት መድረሱን ተናግረዋል።
ሰው ተገሏል። ንብረት አይቆጠርም። ቤት ቢያንስ ቤት እንኳ ወደ 60 ቤት ተቃጥሏል። እህል ማለት ነው። ያው እህል ቀለብ ያለበት ቤት አማርኛ ተናጋሪ ከሆንክ ያው መገደል መቃጠል ነው። ቤቱን ማቃጠሉ እሳቱን ማቃጠሉ ቤቱ ሁሉ የተነዳው ከብት 100 ከብት ቢያንስ ተነርሷል።
ጥቃቱ ከንጋቱ 12 ሰዓት እስከ ቀትር 6 ሰዓት ድረስ መፈጸሙ የጠቀሱት ሌላው አስተያየት ሰጪ ደግሞ ዘግይተው የደረሱት የመንግስት የጸጥታ ኃይሎች ከታጣቂዎቹ ጋር የተኩስ ልውውጥ ማድረጋቸውን ገልጸዋል። በጥቃቱ በርካታ ነዋሪዎች ቤት ንብረታቸውን ጥለው መሸሻቸውን የገለጹት አስተያየት ሰጪው ከሰለባዎቹ ውስጥ ከመኖሪያ ቤታቸው ወጥተው መሸሽ ያልቻሉ አዛውንቶች እንደሚበዙ አመልክተዋል።
ያው እንግዲህ ሆነ ሸኔ ነው የሚባለው በጣም ቁጥሩ የበዛ እንደገና ደግሞ ከባድ መሳሪያ የታጠቀ ኃይል ተኛንበት ላይ በ12 ሰዓት ላይ መጥቶ ጉዳት አደረሰብን። ምንም እኛ ደግሞ በቃ ምንም ደካሞች ነን፣ አርሶ አደር ነን፣ ምንም አይነት በቃ ኃይል የለንም፣ ያው ገበሬዎች ነን። በጣም ጉዳት አደረሱብን ከብቶችንና ሴቶችን አዛውንቶችን እያሸሸ ነው ሊጫካ የሆነ በቃ አድርግቦታለሁ ወደዛ ወደ እያስመለጥ ነበር ስራ እየሰራን ያለ ነው። እዛ መካከል ላይ መሸከም የማንችላቸው ትላልቅ አዛውንቶች ምሳሌ አሁን በጣም ይጦሩ አልጋ ላይ እነሱን ተተን የሄድናቸውን እያረዱ አገኘናቸው። በኋላ ከተረጋጋ በኋላ እነሱ ከተመለሱ በኋላ እነሱን እስከ ምሽት እየቀበርን ነበር የነበር ነው።
ታጣቂዎቹ በተጨማሪም ወደ መሀል ከተማ ዘልቀው ባንክ ለመዝረፍ መሞከራቸውን አስተያየት ሰጪዎች ገልጸዋል። በኢትዮጵያ ሰብአዊ መብቶች ኮሚሽን የጅማ ቅርንጫፍ ጽሕፈት ቤት ኃላፊ አቶ በዳሳ ለሜሳ ደረሰ ስለተባለው ጥቃት ተቋማቸው መረጃ እንደደረሰው ተናግረዋል።
እዛ አካባቢ ላይ በቃ ታጣቂዎች ግጭት ተነስቶ በዛ ግጭት ምክንያት 11 የሚሆኑ ሰዎች ህይወት አልፏል የሚል ከአካባቢ መረጃ ደርሶን ነበረ። የደረሰን መረጃ ለማጣራት ጥረት እያደረግን ነው ያለ ነው።
ስለ ጉዳዩ ከአፋን ኦሮሞ ክፍል ባልደረባ ነሞዳ እንዴት ጠየቁት የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባዩ አቶ ዳተርቢ ተከታዩ ምላሽ ሰጥተዋል።
አስቀድሜ ግልጽ ማድረግ የሚፈልገው እኛ በዚህ አይነት ድርጊት ውስጥ እጃችን አለመኖሩን ነው። በህጋችን መሰረት በሰላማዊ ሰዎች ላይ እንዲህ አይነት ተግባር መፈጸም ክልክል ነው። እንዲህ አይነቱን ተግባር አጠንክረን እናወግዛለን። ባለፉት 5 ዓመታት እዚህ ሀገር ውስጥ የሰብአዊ መብት ጥሰት ወሰን የለውም። እኛ ብዙውን ጊዜ ገለልተኛ የሆነ ምርመራ መካሄድ አለበት የምንለው ለዚሁ ነው። ከዚህ በፊት ብዙ ጊዜ እንዳየነው እንዲህ አይነቱን ተግባር የሚፈጽመው የሥርዓቱ ጦር ነው።
የመንግሥት ወታደሮች የታጣቂዎችን ስም ለማጥፋት እንዲህ ያለ ተግባር እንደሚፈጽሙ የተናገሩት አቶ ወዳ ጉዳዩ በገለልተኛ አካል እንዲጣራ ጠይቀዋል። በሌላ በኩል ጥቃቱ የተፈጸመባቸው ሸኔ ብለው በጠሯቸው የኦሮሞ ነጻነት ሠራዊት ታጣቂዎች መሆኑን የተናገሩት ነዋሪዎች ጥቃቱ ከደረሰ በኋላ የመንግስት የጸጥታ ኃይሎች ወደ ከተማዋ በመድረሳቸው አካባቢው ለጊዜው የተረጋጋ እንደሚመስል የመጀመሪያው አስተያየት ሰጪ ተናግረዋል። ነገር ግን አሁንም ግን ስጋት ስላለን መንግስት ጥበቃ ያደርግልን ሲሉ ጠይቀዋል።
ነገም ዛሬም ያው እንደማይለቁ ነው የምናውቀው። ነገም ዛሬም ማለት ነው በትክክል መቼ እንዲሆን አይተውንም። ያው የህግ አካል እዙ ሀገሪቱን ተቆጣጥሮታል። ተጠበቀኝ በመከላከያ ነገም ዛሬም ያው አንተኛም ማለት ነው። ያው ነገም ዛሬም በእርግጠኝነት አይለቁም። እንዲሁ የሞቱትም ሞተዋል፣ የተቃጠሉትም ተቃጥለዋል። ያለ ነው ሰዎች እንዲሁ ሰርተን እንድንገላ እንዲሁ ምናልባይ ይህችን ያለችውን ቀበሌ የሚጠብቅልን ያው የመከላከያ ኃይል ተረክቦ መከላከያ ቢጠመቅልን የምንለው።
በምዕራብ ሸዋ ዞን የኖኖ ወረዳ አጎራባች በሆነው የደቡብ ምዕራብ ሸዋ ዞን አመያ ወረዳም እንዲሁ በታጣቂዎች እንደተፈጸመ በተገለጸው ተመሳሳይ ጥቃት ንጹሐን ሰዎች እንደተገደሉ መስማታቸውን አስተያየት ሰጪዎቹ ለአሜሪካ ድምፅ ተናግረዋል። ከአመያ ወረዳ ነዋሪዎች ተጨማሪ አስተያየት ለማግኘት ያደረግነው ጥረት ግን አልተሳካም። የአሜሪካ ድምጽ የጠየቃቸው የደቡብ ምዕራብ ሸዋ ዞን የጸጥታ ጽሕፈት ቤት ኃላፊዎችም ስለ ጉዳዩ መረጃ ለመስጠት ፈቃደኞች አልሆኑም። ስለ ጉዳዩ ከኦሮሚያ ክልል መንግስት ኮሚኒኬሽን ቢሮ አስተያየት ለማግኘት ያደረግነው ጥረትም ለዛሬ አልተሳካም።
በተከታዩ ዘገባ ደግሞ ከሳውዲ አረቢያ ተመላሾችን ጉዳይ እንመለከታለን። በዛሬው ዕለት በሁለት በረራዎች 842 ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው ተመልሰዋል። ከተመላሾቹ መካከል የአሜሪካ ድምጽ ያነጋገራቸው አስተያየት ሰጪዎች ከጉዞ ጀምሮ እስከ እስር ቤት ፈታኝ ጊዜያትን ማሳለፋቸውን ተናግሯል። በጉዞ ወቅት በርካታ ሰዎች ሲሞቱ መመልከታቸውን ገልጸው ስለ ህገወጥ ስደት አስከፊነት ከተሞክራቸው አብራርተዋል። የውጭ ጉዳይ ሚኒስትር ቃል አቀባይ ነብዩ ተድላ በሳምንት 12 በረራዎችን በማድረግ በአራት ወራት ጊዜ ውስጥ 70,000 በላይ ኢትዮጵያውያንን ለመመለስ መታቀዱን ገልጸዋል። ኬኔዲ አባተ ተጨማሪ አለው።
በሳውዲ አረቢያ በእስር ቤቶችና በተለያዩ አስቸጋሪ ሁኔታዎች ውስጥ የሚገኙ ኢትዮጵያውያንን የመመለሱ ስራ ሶስተኛው ዙር ማለት ነው ዛሬ ሚያዝያ 4 ተጀምሯል። ይህ ከበስተኋላ የሚታየው የኢትዮጵያ አየር መንገድ አውሮፕላንም ከሳውዲ አረቢያ በእስር ቤት የሚገኙ ኢትዮጵያውያንን ይዞ እዚህ ቦሌ አውሮፕላን ማረፊያ የደረሰ አውሮፕላን ነው። በአሁኑ ሰዓት ለመውረድ በዝግጅት ላይ ነው የሚገኙት። በአጠቃላይ 70,000 የሚሆኑ ኢትዮጵያውያን ናቸው ከሳውዲ አረቢያ በዚህኛው በሶስተኛው ዙር ወደ ኢትዮጵያ የሚመለሱት።
በዛሬው ዕለት በሁለት በረራዎች 842 ኢትዮጵያውያን ተመልሰዋል። ከተመላሾቹ መካከል የሆነው ናስር መሐመድ ከዛሬ አንድ አመት በፊት ከሰንበት ያከባቢ ተነስቶ በጅቡቲ በኩል ባህር አቋርጦ ረጅሙንና አስቸጋሪውን የበረሃ መንገድ ከተጓዘ በኋላ ሳውዲ አረቢያ ድንበር ላይ ተይዞ አንድ አመት ከአንድ ወር በእስር ላይ መቆየቱን ገልጿል። በጉዞው ወቅት በፍልሰተኞች ላይ ጥይት በተደጋጋሚ ይተኮስ እንደነበር የሚገልጸው ናስር ከሰባት ጓደኞቹ ጋር ከሞት ተርፈው ከተያዙ በኋላ አስከፊ ጊዜ ማሳለፋቸውን ተናግሯል።
የሞተ የተረፈም ተርፎ እንደዛ ነው የተያዝነው። ያው ፈጣሪ አወጣንና እኛም ተርፈን በጥይት እንዳለቆ ነው የሚመጡት። ስንት ሬሳ አረጋግጠን ነው የምንሄደው? ይህን መንግስት እንሄድ ማለት ነው። ስንቱ ሬሳ ረግጠ ዝም ብለ የሴቱን የወንዱን የህፃኑን ዝም ብለ ረግጠን ነው የሄድነው። ምን ታደርገዋለህ? ይህ እዚህ እግሩ ተመቶ እዛ ያለ ሰው ዝም ብለ እንደዚህ እያየ ነው የምትሄደው። ያስጠላል እኮ ህይወትህን ነው የሚያስጠላው። ላ እኔ እምባ ነው ያነባሁት ያንን ሬሳ አይቼ ማለት ነው። እኔ እምባ ነው ያነባሁት። ተይዘንም ስቃይ ነው መሞት ይሻላል። እንደውም እንደነሱ መሞተን ቢቶ ነው የሚሻለው። እስር ቤት ሲያስረ ችግር የለውም ይሰረ ችግር የለውም። ምግብ ሰጥቶ ልብስ ሰጥቶ ሳሙና ሰጥቶ ወይ ሐኪም ቤት ወስዶ ቢወስድ ችግር የለውም። ስንቱ ነው በቲቪ ታሞ ከኛ ውስጥ የወጣው? ስንቱ ነው ያበደው እዛ? ስንቱ ነው የሞተው እስር ቤት?
ሰዋሊ ኑረድ ሰይድ ከዛሬ ተመላሾች መካከል አስተያየቱን የሰጠን ሌላው ግለሰብ ነው።
በጣም ስቃይ ነበርና በሽታም በጣም አለ። ህክምናም አናገኝም፣ ልብስ ራሱ አናገኝም። ስንገባ ልብስ ራሱ አውልቆ ያለነው ልብስ ራሱ ይጥላሉ። ከዛ ምንም እርዳታ የሚያደርግልን ሰው የለም፣ የሚጠይቀን ሰው የለም። ህክምና ስንጠይቅም ራሱ የሚያወጣን ሰው የለም። እስከምትሞቱ ድረስ አናወጣችሁም ነው የሚሉት። እንደነሱ በጣም ተሰቃይነት ነበረ፣ ግን አሁን እዚህ ደርሰናል። እኔ በጣም ደስ ብሎኛል።
ስለ ህገወጥ ስደት አስከፊነት በተግባር ተፈትነን አይተናል የሚሉት አስተያየት ሰጪዎቹ ሌሎች ከኛ መማር አለባቸው ይላሉ።
ስወጣ እኔ እንደዚህ አልመሰለኝም። ያው በጆሮ ስለምሰማ እኔ እንደዚህ አልመሰለኝም። ወጣትም ስለሆንኩ ሰው የሚለውን አልሰማማ እና ራሴ የሚፈልገው ነው እንጂ ስወጣ ያው አየሁት፣ ሰው የሚለውን ሁሉ አየሁት። እንባን ብቼ ነው እኔ ተምሬ የሆነ ነገር ባተርፍ ለሀገሬ ብዬ ነው የተጸጸትኩት ማለት ነው። ያው ያለፈም አለፈና ይመስገንና ለዛሬ ያበቃ ለሀገሬ ያበቃ። ካም በኋላ እኔ እንዳቅሜ ብቻለኝ ማለት ነው። ያው ምንም ነገር የለኝም፣ ምንም አላለግም። እንዳቅሜ በምክምርም ሆነ በገዛም እንዳቅሜ የማደርገው ሰው ወገኔ ከሀገር እንዳይወጣ ይሄን ነው የምፈልገው። እኔ ተሰቃይቼ የመጣሁበትን ቦታ ሌላ ወገኖች እንዳሰቃዩበት ነው የምፈልገው።
የተለያዩ ዓለም አቀፍ የሰብአዊ መብት ድርጅቶችና ሀገራት ሰነድ የሌላቸው ኢትዮጵያውያን በሳውዲ አረቢያ እስከ ሞት የሚደርስ ከፍተኛ የሰብአዊ መብት ጥሰት እየተፈጸመባቸው እንደሚገኝ በተለያዩ ጊዜያት መግለጻቸው ይታወቃል። ከነዚህ መካከል የሆነው ሂዩማን ራይትስ ዎች ባለፈው አመት ነሐሴ ወር ላይ ባወጣው ሪፖርት የሳውዲ ድንበር ጠባቂዎች ከመጋቢት 2014 እስከ ሰኔ 2015 ዓ.ም ተመረጥ ባለው ጊዜ ውስጥ የየመንና የሳውዲ ድንበርን ለማቋረጥ የሞከሩ ቢያንስ በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞችንና ጥገኝነት ጠያቂዎችን ገድለዋል ማለቱ ይታወቃል። መሰል አሳሳቢ ሪፖርቶች ይፋ መሆናቸውን ተከትሎ የኢትዮጵያ መንግስት ዛሬ የጀመረው ሶስተኛ ዙር ዜጎችን በዘመቻ የማስመለስ ስራ ለአራት ወራት እንደሚቀጥል የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነብዩ ተድላ ገልጸዋል።
በሳምንት 12 በረራዎች እንደሚኖሩ ነው። ይሄ በቀጣይ አራት ወራት ውስጥ በየቀኑ በሚኖሩ በረራዎች ውስጥ በማቆያ ጣቢያዎች ውስጥ ያሉ ከሰባ ሺህ በላይ ኢትዮጵያውያኖችን ለማስመለስ ጥረት እናደርጋለን ማለት ነው።
በሳውዲ እስር ቤቶች የሚገኙ ኢትዮጵያውያን ከተመለሱ በኋላ ከክልሎች ጋር በመተባበር መልሶ የማቋቋም ስራ እንደሚከናወንም ቃል አቀባዩ ተናግረዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ከሀገር ውስጥ ዘገባዎች ወጣ ብለን ወደ ዩናይትድ ስቴትስ እንመለስ። ደግሞ የባይደን አስተዳደርና የዩናይትድ ስቴትስ ሕግ መወሰኛ ምክር ቤት ለዩክሬን፣ ለእስራኤልና ለታይዋን የሚሰጠውን እርዳታ በተመለከተ የቀረበውን ረቂቅ ሕግ የመጨረሻ ውሳኔ ለመስጠት ስልጣን ያለው የተወካዮች ምክር ቤት እንዲቀበለው እየተጠባበቁ ባሉበት ወቅት ተንታኞች የገንዘብ ድጋፍ የሚያስፈልጋቸው የአሜሪካ አጋሮች ብቻ አይደሉም እያሉ ነው። የአሜሪካ ድምጽ የመከላከያ ሚኒስትር ዘጋቢ ካርላ ባብ በዚህ ዙሪያ ያደረሰችን ዘገባ ተከታዩ ነው።
ጽንስ የማስወረድ መብትን በተመለከተ ዶናልድ ትራምፕ በዚህ ሳምንት ይፋ ያደረጉት አቋም በመላ ሀገሪቱ መብቱ እንዲታገድ ከሚሹ ከፍተኛ የፓርቲያቸው አባላት አቋም መለስ ያለ ነበር። የእርሳቸው አቋም እያንዳንዱ ግዛት ለራሱ
አድማጮች፣ ቀደም ሲል የጀመረው ዘገባ በአሜሪካ ፕሬዝዳንታዊ የምርጫ ዘመቻ የስነ ተዋልዶ መብቶችን የተመለከቱ ጉዳዮች ተመልሰው ዋና ዋና አከራካሪ ርዕሶች ሆነው ቀርበዋል የሚለውን የሚመለከተው ነው። በአሪዞና የሚገኘው ጠቅላይ ፍርድ ቤት አብዛኛው የጽንስ ማስወረድ መብቶች ሲሽር፣ የሪፐብሊካኑ እጩ ዶናልድ ትራምፕ ከውሳኔው ራሳቸውን አርቀዋል ይለናል። እንግድወልዴ ዘገባውን እንደሚከተሉ አጠናቅሮታል።
አሜሪካ ለዩክሬንና እስራኤል ጦሮች የምታደርገው ድጋፍ በዩናይትድ ስቴትስ መከላከያ ኢንዱስትሪ ላይ ያለውን ጫና ከፍ አድርጎታል። በሀገሪቱ የሚገኙ ፋብሪካዎችም ባለፉት 10 አመታት ውስጥ ባልታየ ፍጥነት ተጨማሪ የጦር መሳሪያዎችንና ጥይቶችን የማምረት ስራ ተሰጥቷቸዋል። ተንታኞች እንደሚሉት ግን የመከላከያ ኢንዱስትሪው በመስራቅ አውሮፓ ከሚካሄደው የሩሲያ ጥቃት ጀምሮ በቀይ ባህር ውስጥ በኢራን በሚደገፉ ታጣቂዎች እስከሚሰነዘረው ጥቃት ውስብስብ ከሆኑ ስጋቶች እኩል መራመድ አልቻለም። ማኬንዚ ኤግለን በአሜሪካ ኢንተርፕራይዝ ተቋም ውስጥ በወታደራዊ ዝግጁነት ዙሪያ ጥናት የሚያካሂዱ ባለሙያ ናቸው።
The Navy is firing more Tomahawks in 1 week than that service purchase.
የባህር ኃይሉ በአንድ ሳምንት ውስጥ ያለፈውን አመት ጨምሮ ከተገዙ አገልግሎቶች የበለጠ በርካታ የረጅም ርቀት የመርከብ ሚሳይሎችን እያስወነጨፈ ነው። ይህ አይነቱ በሰላም ጊዜ የሚኖር የምርት መጠን በብሔራዊ ደህንነት ድጋፍ ሙሉ ለሙሉ መለወጥ አለበት።
የአሜሪካ ህግ መወሰኛ ምክር ቤቱ ለዩክሬን፣ እስራኤልና ታይዋን ወታደራዊ ድጋፍ የሚውል በቢሊየን የሚቆጠር ገንዘብ የሚጠይቀውን ረቂቅ ህግ ማጽደቁን የዩናይትድ ስቴትስ መከላከያ ሚኒስትር ሎይድ ኦስቲን ገልጸዋል።
ከዚህ የበጀት ጥያቄ 50 ቢሊዮን ዶላር የሚሆነው በራሳችን የኢንዱስትሪ ተቋማት በኩል የሚያልፍ ነው። ስለዚህ ይህ ልክ እንደማንኛውም ነገር የብሔራዊ ደህንነታችንና የኢንዱስትሪ መሰረታችን አቅማችን ጉዳይ ነው። ነገር ግን የዩክሬን ጉዳይ የአውሮፓ ጉዳይ ብቻ አይደለም፣ መላው ዓለም ግድ የሚለው ጉዳይ ነው።
ኤግለን በበኩላቸው ያለንበት ዓለም ቻይና፣ ዩናይትድ ስቴትስና አጋሮቿ ለተጋጋለው ሙቀት ምን አይነት ምላሽ እንደሚሰጡ የምትመለከቱበት ነው ይላሉ።
They know how many missiles we're buying or
producing. Beijing እየቆጠረች ነው። በአመት ምን ያህል ሚሳይሎችን እንደምንገዛና እንደምናመርት ያውቃሉ። እና ደግሞ በእስያ ውስጥ ጦርነት እንዳይከሰት ለመከላከል ወይም ለመመከት በቂ አይደለም።
ቻይና አስፈላጊ ከሆነ ታይዋንን በኃይል እንደምትቆጣጠር ዝታለች። ይህን ካደረገች ደግሞ በመላው የፓስፊክ ቀጠና አስደንጋጭ ማዕበል የሚፈጥር እርምጃ ይሆናል። ለዛም ነው በዚህ ሳምንት ዲሞክራቶችና ሪፐብሊካን የህግ መወሰኛው ምክር ቤት አባላት የተወካዮች ምክር ቤቱ ተጨማሪ ድጋፍ ለማድረግ የሚረዳውን የበጀት ረቂቅ እንዲያጸድቅ እያሳሰቡ ያሉት። ሴናተር ሮጀር ዊከር ሪፐብሊካን የህግ መወሰኛ ምክር ቤት አባል ናቸው።
ይህ ረቂቅ ህግ በቅርቡ ድምጽ አግኝቶ በፊርማ ህግ ሆኖ ይጸድቃል የሚለውን የሊቀመንበሩን ተስፋ እኔም እጋራለሁ።
ረቂቅ የበጀት ድጋፉ ህግ ተጸደቀ ተጨማሪ የአሜሪካ ሰርጓጅ መርከቦች በፓስፊክ ውቅያኖስ ላይ ጥበቃ እንዲያደርጉ ያግዛል። አብዛኛው ገንዘብ ደግሞ የአሜሪካ ጦር በአውሮፓ የሚያካሄደውን እንቅስቃሴ የሚሸፍን ይሆናል። በካርላ ባብ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አድማጮች ቀደም ሲል የተከታተላችሁት አሜሪካ ለአጋሮቿ የምታደርገውን ወታደራዊ ድጋፍ የተመለከተውን ዘገባ ነው። ቀደም ሲል ለተፈጠረው ችግር ይቅርታ እየጠየቅን ቀደም ሲል አስተዋውቂው ለነበረው ሌላው የዩናይትድ ስቴትስ ዘገባ እናልፋለን። በአሜሪካ የፕሬዝዳንታዊ ምርጫ ዘመቻ የስነ ተዋልዶ መብቶችን የተመለከቱ ጉዳዮች ተመልሰው ዋና አከራካሪ ርዕሶች ሆነው ቀርበዋል። በአሪዞና የሚገኘው ጠቅላይ ፍርድ ቤት አብዛኛውን የጽንስ ማስወረድ መብቶችን ሲሽር፣ የሪፐብሊካኑ እጩ ዶናልድ ትራምፕ ከውሳኔው ራሳቸውን አርቀዋል። የአሜሪካ ድምጽ ስካት ስተርንስ የላከውን ዘገባ እንግድ ወልድ ያቀርበዋል።
ጽንስ የማስወረድ መብትን በተመለከተ ዶናልድ ትራምፕ በዚህ ሳምንት ይፋ ያደረጉት አቋም በመላ ሀገሪቱ መብቱ እንዲታገድ ከሚሹ ከፍተኛ የፓርቲያቸው አባላት አቋም መለስ ያለ ነበር። የእርሳቸው አቋም እያንዳንዱ ግዛት ለራሱ ይወስን የሚል ነው።
The states will determine by vote
or ክፍለ ግዛቶቹ በድምጽ ወይም በህግ ምናልባትም በሁለቱም ሊወስኑ ይችላሉ። ውሳኔያቸው የክፍለ ግዛቱ ህግ ይሆናል።
ትራምፕ ይህን ባሉ በማግስቱ በአሪዞና የሚገኘው ጠቅላይ ፍርድ ቤት እንደ አውሮፓውያን አቆጣጠር በ1864 የወጣውንና ከ150 ዓመታት በፊት መሆኑ ነው ሁሉንም አይነት በሚባል ደረጃ ማስወረድን የሚከለክለው ህግ አሁንም ተፈጻሚ እንደሆነ አስታውቋል። ትራምፕ ይህ የፍርድ ቤት ውሳኔ ጫን ያለና ከመጠን ያለፈ እንደሆነ ይሰማቸዋል።
And whatever they decide must be the law of
እንደምታውቁት ጉዳዩ የክፍለ ግዛቶችን መብት የሚመለከት ነው። እርግጠኛ ነኝ አገርገዡና ሁሉም ምክንያታዊ ሆነው በፍጥነት ያስተካክሉታል።
የአሪዞና አገርገዥ የሆኑት ኬት ሃብስ የያውራጃ አቃቢያን ህግ ጽንስን የሚያስወርዱ ሴቶችንና አኪሞችን ህጉን መሰረት አድርገው እንዳይከሱ ወዲያውኑ አግደዋል።
I refuse to allow extremist county prosecutors to use
ጽንፈኛ የሆኑ ያውራጃ አቃቢያን ህግ ይህን ጽንስ ማስወረድን የሚከላከል ህግ ሴቶችንና አስፈላጊ የሆነውን የጤና አገልግሎት የሚሰጡ ሐኪሞችን ለማሰር እንዲጠቀሙበት አልፈቅድም። ሁለተኛ አስተዳደሬ ጽንስ ለማስወረድ የሚረዱ መድኃኒቶች በመደብሮች ውስጥ በቀላሉ እንዲገኙ አድርጓል።
በፍሎሪዳ የሚገኘው ጠቅላይ ፍርድ ቤት ደግሞ ጽንሱ 6 ሳምንታት ከሆነው በኋላ ውርጃ እንዳይካሄድ የሚያዘውን ህግ እንዲቀጥል አድርጓል። ከመጪው ወር ጀምሮ ተግባራዊ ይሆናል ተብሏል። በፌደራል ደረጃ የነበረውን የማስወረድ መብት ተሻሩ ተርሳቸው መሆናቸውን በማስታወስ እንደ ፍሎሪዳው ሁሉ የህዝብ ድጋፍ የላቸውም የተባሉ ውሳኔዎችን ክፍለ ግዛቶቹ እንደሚቀይሯቸው ትራምፕ ለድምጽ ሰጪዎች አስታውቃሉ።
ያንን አድርገናል። ትልቅ ስኬት ነበር። አሁን ክፍለ ግዛቶቹ ያሻቸውን ይወስናሉ። የዚህ ፍላጎት ነው። እናም በፍሎሪዳ ምናልባት ሊቀየር ይችላል። አሪዞና በእርግጠኝነት ሊቀየር ይችላል። የዚህ ፍላጎት ተግባራዊ ይሆናል።
አሪዞናን ጨምሮ አሁን በመታየት ላይ ያለውን ስቃይና ትርምስ የፈጠሩት ዶናልድ ትራምፕ ናቸው። ምክንያቱም በፌደራል ደረጃ የነበረውን የማስወረድ መብት ሽረዋል ሲል ከፕሬዝዳንት ጆ ባይደን የምርጫ ዘመቻ ቢሮ የወጣው መግለጫ አመልክቷል። በመጪው ፕሬዝዳንታዊ ምርጫ አሪዞና የፍልሚያ ሜዳ እንደምትሆን ይጠበቃል። መብቱን መልሶ ወደ ግዛቲቱ ህገ መንግስት ለማካተት በቂ ድምጽ እንዳለ የማስወረድ መብትን የሚደግፉ አቀንቃኞች ባለፈው ሳምንት አስታውቀዋል። አሪዞናን የሚወክሉት ዲሞክራቱ የተወካዮች ምክር ቤት አባል ግሬግ ስታንተን እንደሚሉት ግዛታቸውም ሆነ አጠቃላይ ሀገሪቱ የማስወረድ መብትን በተመለከተ ወሳኝ ወቅት ላይ ይገኛሉ።
This November in Arizona, safe and legal abortion access will be on the ballot.
በመጪው ህዳር የጽንስ ማስወረድ መብት ጉዳይ በአሪዞና ለድምጽ ይቀርባል። ህዝቡ ወደ ድምጽ መስጫ ይጎርፋል። የማስወረድ መብትን ከልብ የሚደግፉ እጩዎችን ይመርጣሉ። በተለይም በዚህ ኮንግረስ አባል ለመሆን በሚወዳደሩት እጩዎች ላይ ድምጽ ይሰጣሉ።
በካንሳስና ኦሃዮ ባለፉት 2 አመታት በጉዳዩ ላይ ድጋፍ ለማግኘት በተደረጉ ሙከራዎች ሪፐብሊካኖቹ ሳይሳካላቸው ቀርቷል። ስካት ስተርንስ ለላከው ዘገባ እንግዶ ወልደነኝ ዋሽንግተን ዲሲ።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። የመጀመሪያው አጋማሽ ዝግጅቶቻችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው መሰናዷችን ግጭት ቀስቃሽ ፕሮፓጋንዳ እንዲቆም የሚጠይቀውን ዘገባ ይመለከታል። ሶስት የፖለቲካ ፓርቲዎች ሰሜን ኢትዮጵያን በተመለከተ የወጡ ያሉ ግጭት ቀስቃሽ የፕሮፓጋንዳ መልእክቶች እንዲቆሙ አሳሰቡ። የአሜሪካ ድምጽ አስተያየታቸውን የሰጡ የአረና፣ የኢዜማና የሳልሳይ ወያነ ትግራይ ፓርቲ አመራሮች በቅርቡ በብዙሃን መገናኛዎች የሚስተዋለው መግለጫዎች መካሰስ ሊቆም እንደሚገባ መክረዋል። ሙልጌታ ጽሃ ዝርዝራለሁ።
የፕሪቶሪያው የሰላም ስምምነት ፈራሚው አካላት ግጭት ቀስቃሽ ፕሮፓጋንዳ በማቆም ለስምምነቱ ተገዢ ሊሆኑ እንደሚገባ የአሜሪካ ድምጽ ያነጋገራቸው የፖለቲካ ፓርቲዎች አሳሰቡ። የአርና ለዲሞክራሲና ለሉዓላዊነት ፓርቲ ሊቀመንበር አቶ አምዶም ገብረስላሴ ከቅርብ ጊዜ ወዲህ የፕሪቶሪያን ግጭት በዘላቂነት የማቆም የሰላም ስምምነት የፈረመው አካላት ስምምነቱን የሚጻረር ግጭት ቀስቃሽ ፕሮፓጋንዳ እያሳዩ ነው ብለዋል። በቅርቡ በብዙሃን መገናኛዎች ተዋለው በመግለጫዎች መካሰስ ህዝብ እንዳይረጋጋ የሚያደርግ ነው ብለዋል።
መግለጫዎችና ፕሮፓጋንዳዎች እየተሰጡ ነው። ከዚህ አልፎም በተወሰነ አካባቢዎች እስከ መታፈስ የደረሰ ግጭት ጨርጨራ አካባቢ ያጋጠመው። ሌላው ደግሞ የብልጽግናውን በተቆጣጣራቸው ትግራይ አካባቢዎች ሰላማዊ ሰልፎችና ሌሎችም ግጭት ቀስቃሽ የሆኑ የፕሮፓጋንዳ ስራዎችን እየሰሩ ነው። ይሄ ጭራሽ የፕሪቶሪያን ውል የሚያፈርስና ዳግም ጦርነት ለማስነሳት የመጀመሪያ የመንደርደር ምልክት ስለሆነ ይሄ በአግባቡ መቆም አለበት።
የሰላም ስምምነቱን አፈጻጸም የሚከታተሉ ዓለም አቀፍ ተቋማትና ሀገራት ከስምምነቱ በተጻራሪ ያሉ አካሄዶች ተገንዝበው ለተሟላ ትግበራው አዎንታዊ ተጽዕኖ እንዲፈጥሩ አቶ አምዶም ጠይቀዋል። የሳልሳይ ወያነ ትግራይ ፓርቲ የሰሞኑን ግጭት ቀስቃሽ የፕሮፓጋንዳ ይዘቶች እንዲቆሙ የሚያሳስብ መግለጫ አውጥቷል። የፓርቲው ሊቀመንበር አቶ አሉሎ ኃይሉ የትግራይን ህዝብ ዳግም ላስከፊ ጦርነት የሚዳርጉ የጦርነት ፕሮፓጋንዳዎች በተለይ በፌደራል መንግስት ብዙሃን መገናኛዎች በኩል እየታዩ ናቸው ሲሉ ወቅሰዋል።
በሚዲያ የሚደረጉ እርስ በርስ የመጠባቆም ስም የማጥፋት እንደዚህ ወደ ግጭት ሊወስድ የሚችሉ እንቅስቃሴዎችን እንዲያቆሙ እንግዲህ ውሉ ያዛል። ሌትሊ የመንግስት ሚዲያዎች ግለሰቦችም ቢሆኑ እየቀረቡ የሚያስተላልፉት መልእክት ግጭቱ እያለ ጦርነቱ እያለ የነበረ አይነት ፕሮፓጋንዳ ነው እያስተላልፉ ያሉት። ስለዚህ ውሉንም አደጋ ላይ ሊጥል የሚችል ነው። ተፈናቃዮች መመለስ ጋር ወንጀል ያልፈጸሙ ተፈናቃዮች ምናምን የሚል ተጨማሪ ንግግሮችንም እያመጡ ስለሆነ እነዚህ ነገሮች ሄደው በጠረጴዛ ዙሪያ መፈታት ሲኖርባቸው በሚዲያ በዚህ መልክ መነገሩ ሰላምን አያመጣም ብለን ነው የምናስበው።
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የህዝብ ግንኙነት ኃላፊ ዶክተር ሙላለም ተናኘ ወርቅ በበኩላቸው በአሁኑ ወቅት ጠባጫሪ የብዙሃን መገናኛ ፕሮፓጋንዳ እንደሚታይ የተገለጸውን ይጋራሉ። ይህም በኢትዮጵያ ከኖረው የሐሳብ ልዩነቶች በኃይል የመፍታት ልማድ አንጻር በህዝብ ዘንድ ስጋት መፍጠሩ የሚጠበቅ ነው ይላሉ።
የቃላት መወራወር፣ አንዳንዴም ደግሞ የምንሰማቸው የጥይት ድምጾች ከዚህ በፊት እንደነበረው አይነት እልቂት ውስጥ ይከተን ይሆን፣ ወደ ጦርነት ይወስደን ይሆን ብሎ ቢሰጋ ስህተት አይሆንም። በግል ማህበራዊ ሚዲያቸው በተለይ ከውጭ ሚዲያዎች ጋር በሚያደርጓቸው ንግግሮች፣ ክልሎች ደግሞ የክልል ሚዲያዎቻቸውን ሲጠቀሙ የሚያስተላልፉት በጣም መርዘኛ የሆነ መልእክት ነው። በጣም ጸባጫሪ መልእክት ነው። ይሄ ለህዝቡም አይጠቅምም፣ ለሀገርም አይጠቅምም፣ ለነሱም ስልጣን የሚጠቅም አይደለም።
በግጭት ጊዜ በዋናነት የሚጎዳው ሰላማዊ ዜጋ መሆኑን ሁሉም አካላት ተረድተው ለሰላም ስምምነቱ እንዲገዙና ለሰላም በተግባር እንዲቆሙ ዶክተር ሙላለም ጥሪ አቅርበዋል።
ድጋሚ ለሌላ ውድቀት እንድንዳረግ ይፈቅዳሉ ብዬ አላስብም። ከስተታችን ተምረን ወደፊት መሄድ የሚያስፈልግ ከሆነ ለሰላም ያለን ቁርጠኝነት እንደው ለሚዲያ ፍጆታ ብቻ መሆን የለበትም ብዬ አስባለሁ። ከህወሓት በኩልም ከትግራይ ጊዜ አስተዳደርም ከአማራ ክልልም ከፌደራሉ መንግስትም በኩል የፕሪቶሪያ ስምምነት ለማክበር ቁርጠኛ መሆን ያስፈልጋል ብዬ አስባለሁ። በተለይ ግን ንጹሐን ዜጎችን አደጋ ውስጥ የከተተ ስጋት ውስጥ የከተተ ክስተት እየመጣ ነው እና ንጹሐን ዜጎችን ታሳቢ ማድረግ ይፈልጋል። ሁሉም የሚጠበቅበትን ኃላፊነት ሊወጣ ይገባል ብዬ አስባለሁ። ትክክል አይደሉም፣ ሊታረሙ ይገባል፣ ፍጹም ስህተት ናቸው የሚል ሀሳብ ነው ያለኝ።
አቶ አምዶም ገብረስላሴ እነዚህን መሰል ግጭት አነሳሽ እንቅስቃሴዎች ህዝቡ ሊኮንነው እንደሚገባ አመልክተዋል።
አምባገነን መንግስታት አገራቸውን በአግባቡ መምራት ሲያቅታቸው ህብረተሰቡ የፖለቲካ ጥያቄ፣ የኢኮኖሚ ጥያቄና ማህበራዊ ጥያቄዎች እየከበዱ ሲሆንና መንግስቱን ቻሌንጅ ማድረግ ሲጀምሩ አቅጣጫ መቀየሪያ ህብረተሰቡ ከጥያቄው ትቶ ወደ ጦርነቱ እንዲቀየር የማድረግ የቆየና ኋላቀር የሆነ ትኩረት መቀየሪያ ስራ ነው። በራሳቸው የማይተማመኑ ናቸው። ስለዚህ በፍጹም ተቀባይነት የለውም።
በጉዳዩ ላይ ከክልሉ ጊዜ አስተዳደርና ከፌዴራል መንግስት ምላሽና ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ይሁንና ከዚህ ቀደም ህወሓት ባወጣው መግለጫ ለጦርነት እየተዘጋጀ ነው በሚል የተሰራጨውን መረጃ ሆን ተብሎ የህዝባችንን አንድነት ለመበተን እየተፈጸመ ነው በማለት አስተባብለዋል። ትላንት ዛሬም ይሁን ነገ የህወሓት ስትራቴጂካዊ ምርጫ ሰላም ነው በማለት ለሰላም ስምምነቱ የተሟላ ትግበራ እንደሚሰራ ገልጿል። ባለፈው ሳምንት ለሀገር ውስጥ መገናኛ ብዙሃን መግለጫ የሰጡት የፌዴሪ ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የፌዴራሉ መንግስት የሰላም ስምምነቱ እንዲተገበር የትግራይ ህዝብ ፍላጎት ለማሟላት እየሰራ እንደሚገኝ ተናግረዋል። ሆኖም በትግራይ ክልል በኩል በአማራ ክልል አዋሳኝ አካባቢ ተገቢ ያልሆነ የፕሪቶሪያን የሰላም ስምምነት የሚጥስ ተግባር እየተፈጸመ ነው በማለት ዶክተር ለገሰ በዚያን መግለጫቸው ከሰዋል። አያይዘውም የተፈጠረው ሰላም እንዲጸና መንግስት ሁሉንም አይነት ጥረቶች እያደረገ መሆኑን መግለጻቸው አይዘነጋም። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
ከአሜሪካ ድምጽ የሚተላለፉ ዝግጅቶቻችን እንደቀጠሉ ናቸው። ያስተናገድኳችሁ ያለሁት ስመኝሽ ቆየነኝ። በአሜሪካ በሚሊዮኖች የሚቆጠሩ ሰዎች በህይወት ዘመናቸው በአንድ ወቅት ከመጋጋባቸው ጋር ለተያዘ ከባድ የጤና ችግር ይጋለጣሉ። በኮቪድ-19 ወረርሽኝ ጊዜም የህክምና እርዳታ ያስፈልጋቸው ሰዎች ጨምሮ ቁጥራቸው ጨምሮ ነበር። ይሁን እንጂ ነጭ ባልሆኑ የህብረተሰብ ክፍሎች የሚከሰት ከአመጋገብ ጋር ተያያዥ የሆነ የጤና ችግር በቂ ትኩረት አልተሰጠውም። የPBS News Hour ፕሮግራም ዘጋቢዋ አምና ሐዋዝ ያጠናቀረችው ዘገባ ዝርዝሩን ይዛል። ቆንጅታ የታቀርባለች።
ፍሬ ብራውን በአመጋገቧ የተነሳ ለተከሰተ ህመም መጋለጧን ለአመታት ከቤተሰቧ ደብቃ ነው የኖረችው።
ማህበረሰባችን ውስጥ በአመጋገብ ምክንያት መታመም በጣም ኖር ተደርጎ ነው የሚታየው። አንድ ያጎቴ ልጅ እኛ ጥቁሮች እንዲህ አይነት ችግር የለብንም የነጮች ችግር ነው እኛ አበላል እናውቃለን ሲል ሰምቻለሁ።
ለማንኛውም ብዙ ሰዎች ከአመጋገብ ጋር የተያያዘ ህመም ሲባል ምንድነው የሚያስቡት? እንዴት ያለ ሰውስ ነው የሚታያቸው?
ነጭ ሴት የምታያቸው ይመስለኛል።
በእውነትም ብዙዎች እንደዚያ ነው የሚመስላቸው።
እኔም ሁሌም የምታየኝ ነጭ ሴት ነች፣ ወጣት ነጭ ሴት።
ናልጎና ፖዚቲቪቲ ፕራይድ የተባለ የአመጋገብ ባህሪ ጋር የተያያዘ የጤና ችግር ለደረሰባቸው ጥቁሮችና ሌሎችም ማህበረሰቦች አባላት ድጋፍ የሚሰጥ ተቋም መስራች የሆኑት ግሎሪያ ሉካስም በብዙሃን መገናኛዎች ላይ በዜና ላይ የሚታዩት እነሱ ስለሆኑ ሳይሆን አይቀርም ይላሉ።
ሚዲያ ላይ ሁልጊዜም የሚታዩት ቀጫጭን፣ ወጣት፣ ከመካከለኛ ወይም ከፍተኛ ገቢ መደብ የሆኑ ነጭ ሴቶች ናቸው።
ሆኖ ይህ ተጨባጭውን እውነታ የሚያንጸባርቅ ነው ማለት አለመሆኑን ደግሞ የሮድ አይላንድ ዩኒቨርሲቲ ተመራማሪዋ ካረን ጄኒንግስ ማቲስ ያስረዳሉ።
በህይወት ዘመናቸው ከአመጋገብ ጋር ተያያዥ ለሆነ ህመም የሚጋለጡ ሴቶችን ቁጥር ካየነው የሌሎቹ ሴቶች ቁጥር ከነጮቹ ሴቶች ቁጥር እኩል ነው ወይም ይበልጣል።
ይህም ቢሆን ተጨባጩን ምስል አሳንሶ የሚያሳይ ሊሆንም ይችላል። ምክንያቱም ሐኪሞች ነጭ ሴቶችን ሲመረምሩ እንደሚያደርጉት ሌሎች ሴቶችን ሲመረምሩ ስለ አመጋገብ ባህሪያቸው ላይጠይቋቸው ይችላሉና ነው የሚሉት የአእምሮ ሐኪም የሆኑት ዶክተር ኤሪካ ዚሪዛ።
Black women for instance are 25
ለምሳሌ ሐኪም ምርመራ አድርጎ ከአመጋገባቸው ጋር ተያይዞ ጤናቸው መታወቁን የሚያገኝላቸው ጥቁር ሴቶች ቁጥር ከነጮቹ ሴቶች ከ25 እስከ 40 ከመቶ በሚደርስ መጠን ያንሳል። እንዲያውም ሐኪሙ ታካሚው ነጭ ካልሆነች የጤና ችግሯ ከአመጋገቧ ጋር ተያያዥ ሆን እንደሆን ብሎ ምርመራ ላያደርግላትም ይችላል።
የ36 ዓመቷ ብራውን ከታዳጊነቷ ጀምራ በእንግሊዝኛ አኖሬክሲያና ቢሊሚያ በሚባሉት በአመጋገብ ባህሪ ምክንያት የሚከሰቱ አካላዊና አእምሮአዊ ህመሞች ተጠቂ ሆና ቆይታለች። ታክማው ግን አታውቅም።
You have insurance companies fighting you saying
የኢንሹራንስ ኩባንያዎች ሳይሉም በቃ ምግብ መብላት ነው አይላሉ። ዶክተሮቹም አይሰሙሽም። ምግብ ቢ ነው የሚሉሽ። ስለዚህ በጣም ከባድ ነው።
ጥቁር መሆኗ ይበልጡን ያከበደው ይመስላት ይሆን?
Oh, of course. Matter of fact, I went to a doctor's appointment.
አዎ፣ እንዲያውም ባለፈው ጥቅምት ወር አንድ ዶክተር ጋር ቀጠሮ ይዤ ሄጄ ነበር። ከአመጋገብ ባህሪ ጋር የተያያዘ ችግር ብዙ ከባድ አይደለም አለኝ። የገደለኝ እንደሆነስ ከባድ ይሆናል አልኩት። ስለዚህ ለጥቁር አሜሪካውያን ትኩረት አይሰጡም።
በአመጋገብ ምክንያት የሚፈጠር የጤና ችግር ብዙ ሰው ለሞት ከሚዳርጉ አካላዊና አእምሮአዊ ህመሞች መካከል አንዱ ሲሆን በየአመቱ በዚህ ህመም ከ10,000 በላይ ሰዎች እንደሚሞቱ ይነገራል። ትሬ ብራውንም ህመሟ በሷና በፍቅር ጓደኛዋ ግንኙነት ላይ ትልቅ ጫና እንዳሳደረ ትናገራለች።
We've had very difficult conversations.
በጣም ከበድ አድርገን ተነጋገርንበት። አንድ ቀን ከንቀልፌ ስነቃ ሞተሽ ባገኝሽ ብዬ ፈራለሁ፣ የነን ሐላፊነት አልችልም ይከብደኛል አለችኝ።
እናም ትሬ አብረው ከሚኖሩበት አፓርትማ ለቃ ወጣች። ለዶክትሬቷ የጀመረችውን ትምርትም መተው ነበረባት።
To me eating disorder is like a whole other person.
እንደኔ ከአመጋገብ ባህሪ ጋር ተያይዞ የሚከሰት ህመም ባህሪ ቀይሮ ሌላ ሰው ነው የሚያደርገው። አንድ ሌላ ሰው መጥቶ አንቺነትሽን ይቆጣጠር ማለት ነው። ያ ሰው እያዋሸ እያሳሳተ አንቺን ይቆጣጠርሻል፣ አይለቅሽም። ከቤተሰብሽ፣ ከጓደኛሽ፣ ከፍቅረኛሽ፣ ከስራሽ፣ ከትምህርት ቤትሽ ጋርም ያራርቃል። እንደዛ ነው የሚያደርገው።
ለብዙዎች ሰዎች ሳይገናኙ የቆዩበት ያለማቀፉ ወረርሽኝ ጊዜ ከዛሬ ነገ ምን ይመጣ ይሆን የሚለው አለመረጋጋት ያመጋገብ ችግራቸውን አባብሷል ወይም እንደገና ቀስቅሶባቸዋል። ሳራ ሞሊና ኮቪድ-19 ወረርሽኝ በተከሰተበት ጊዜ ጎበዝ የ12ኛ ክፍል ተማሪ ነበረች።
ኮቪድ መጣና ሁሉ ነገር ተዘጋጋ። በቃ ሁሉ ነገር ከቁጥጥራችን ውጪ እንደሆነ ተሰማን። ደረጃም ጊዜ እንቅስቃሴ ተዘግቶ ቆየ። እንመረቅ ይሆናል? አይ አንመረቅም እንላለን። ወይም ደግሞ እንመረቃለን ግን ማህበራዊ ርቀት በጠበቀ መንገድ ይሆናል ይባላል። ከዚያ ደግሞ አይ ከያለንበት በኢንተርኔት በቪዲዮ ሊሆን ይችላል እንባባላለን። ወተን ያቃል እንቅስቃሴ ማድረግም አልቻልንም። እኔ ደግሞ እሱን በጣም ነበር የምፈልገው።
ኦሊና ልትቆጣጠር የምትችለውን የቀራትን ነገር መቆጣጠሩን ተያያዘችው። ያም አመጋገቧ ነበር። ኮሌጅ ስትገባ አኖሬክሲያ ወይም ኦፍራለው በሚል ከመጠን ያለፈ ፍራቻ የሰውነት ክብደት በአደገኛ ሁኔታ መመንመንን የሚያስከትለው ህመሟ መጥፎ ደረጃ ላይ ደርሶ እንደነበረ ትናገራለች።
I spent my 19th birthday starving myself.
የ19ኛ ልደት በዓልን ራሴን በማስራብ አሳለፍኩት።
አኖሬክሲያ የልደት በዓሏን እንዴት እንዳበላሸባት ኢንዲያና ዴይሊ ስቱደንት በተባለው መጽሔት አምዷ ላይ በወጣው ጽሑፍ እንዲህ ስትል ትናገራለች።
When we cut the cake, I had a piece. After all, it was
ኬኩ ተቆረሰ፣ ለኔም ተሰጠኝ። የራሴ ልደት ኬክ ነው። ደግሞ በተሰበይ በሙሉ ይመለከተኝ ነበር። አንዴ ጎረስኩና እሪብ ያለቀስኩ። በሙዝና በክሬም የተሰራ ኬክ ነው። አንድ ቁራጭ ነው ያስኩት። ለምን መብላት እንዳቃተኝ አላቀም።
በዛ ጊዜ ነበር ሞሊና የህክምና እርዳታ እንደሚያስፈልጋት የገባት።
ብስክሌት ነዳ ነበር። ሩጫም የእግር ጉዞም አደርግ ነበር። እግሮቼ በጣም እየተዳከሙ ስለሄዱ እሱን ሁሉ ማድረግ አቃተኝ። መኪና የነዳው ስጓዝ እጆቼን እግሮቼን በጣም ይንቀጠቀጣሉ። በየቦታው እየቆምኩ ያረፍኩ ነበር የሚሄደው። መንዳት ያቀተኛል።
ሐኪሞቿ ሆስፒታል ገብታ መታከም እንዳለባት ነገሯት። ነገር ግን በኮቪድ ወቅት ስለነበረ ቦታ አልነበረም። ሆስፒታሎች በሙሉ ሙሉ ነበሩ።
የሄድንበትም ሆነ የደወልንበት ሆስፒታል በሙሉ ቦታ የለንም መምጣት አትችሉም አሉን።
መጨረሻም ሞሊና ባለፈው ክረምቱ ላይ በሆስፒታል ህክምና ለማግኘት ቻለች። ይሁን እንጂ በወረርሽኙ ጊዜ የበሽታው ተጠቂዎች ቁጥር እየጨመረ ሆስፒታል ገብተው መታከም ያለባቸው ህሙማን ቁጥር በእጥፍ አድጎ የነበረ ሲሆን ህክምና የሚያስፈልጋቸው ሰዎች ቁጥር ካለው የተቋማት አቅም በላይ መሆኑን የአእምሮ ሐኪሟ ዶክተር ኤሪካ ዚራሳ ያስረዳሉ።
አገልግሎቱን ለማዳረስ በቂ አቅምም ሆነ በቂ ባለሙያ ያለን አይመስለኝም። ከተለያዩ ማህበረሰቦች የመጡ ያመገብ ችግር ዘበ መንገድ መሆን አለበት። ያን አገልግሎት ማግኘት አስቸጋሪ ነው።
ከአመጋጋገብ ጋር ከሰተ የጤና ችግር ለተጋለጡ ነጮች ያልሆኑ የማህበረሰብ አባላት ድጋፍ የሚሰጠው ተቋም መስራቿ ግሎሪያ ሉካስ ሲያስረዱ
ባለፉት አመታት ስለዚህ ጉዳይ ሐኪሞቹም የኔም ወላጆቹም ግንዛቤው አልነበራቸውም። በተለይ የአይምሮ ህመም እንደ ነውር በሚታይበት ሁኔታ ስለዚህ ጉዳይ እያነሱ መወያየት ከባድ ነው። ውፍረት ደግሞ በጣም ይጠላል። ስለዚህ በዚህ ችግር ዙሪያ መነጋገርን አዳጋች ያደርጋል።
It's hard.
ግሎሪያ ራሷ ችግሩን እያነሳች መናገር ጀመረች። በኢንስታግራም ለሚከታተሏት 144,000 ተከታዮቿ ከመጋገብ ጋር ስለተያያዘ የጤና ችግርና የራስን አካላዊ ገጽታ ስለማክበር በየጊዜው ጽሑፍ ታወጣለች። የማህበራዊ መገናኛ ቤተሰብ መደጋገፉን ቢኖር የወረርሽኙ ጊዜ አስቸጋሪ እንደነበረ ግን ታስታውሳለች።
ከመጋገብ ጋር የሚመጣው የጤና ችግር እየተባባሰ ነው። ይሄ ህመም ደግሞ ሰዎች ብቻቸውን ተገልለው ሲኖሩ ይመቻዋል። በኮቪድ ወቅት ደግሞ ሁሉም ለየብቻው ተገልሎ ነበር።
ግሎሪያ ሉካስ በህመሟ ጊዜ የህክምና እርዳታ ፍለጋ ወደ አንድ ውድ የሆነ የተመላላሽ ህክምና ተቋም ሄዳ ነበር።
እዚያ ሐኪም ቤት ለመታከም የቻልኩት የነጻ ትምህርት ዕድል ስላገኘው ብቻ ነበር። ብዙ ሰዎች ጥቁሮችና ሌሎች ማህበረሰቦች ወይም በአጠቃላይ ዝቅተኛ ገቢ ያላቸው ሰዎች ያለባቸውን ችግር አይረዱም። ሕክምናው እጅግ በጣም ውድ ነው።
ሄረን ጄኒንግ ማቲስ በተለያዩ ማህበረሰቦች ውስጥ ያለውን ከአመጋገብ ጋር የተያያዘ የጤና ችግር ጥናት አካሂዳበታለች። እንዲህ ስትል ታስረዳለች።
በዚህ የሙያ መስክ የተሰማሩ ሰዎች አብዛኞቹ ነጭ ሴቶች ናቸው። በአመጋገብ ምክንያት ለሚከሰቱ ህመሞች የሚጋለጡ ነጮች ያልሆኑ ግለሰቦች ደግሞ ከዚያ ማህበረሰብ ጋር መቀላቀሉ ላይመቻቸው ይችላል።
በአሁኑ ጊዜ ትሬ ብራውን ኑሮዋን ለማስተካከል እየተጣጣረች ነው። አያቷን ከሁለት ወራት በኋላ ለመጀመሪያ ጊዜ ስልክ ደውላ አነጋገረቻቸው።
በስንት ጊዜ ድምጿን ሰማው። ሃሌሉያ ኢየሱስ ተመስገን።
ትሬ በቅርቡ በአንድ ግብረ ሰናይ ተቋም እርዳታ ህክምና እንደምታገኝ ተስፋ እያደረገች ነው።
ከቤተሰቤ ጋር አንድ ላይ ተቀምጬ መብላት እፈልጋለሁ። ለመጨረሻ ጊዜ ከቤተሰቤ ጋር ቁጭ ብዬ በላሁት መቼ እንደሆነ ታውቂያለሽ? በ2009 ከ15 ዓመት በፊት ነው። አብሬያቸው መብላት እፈልጋለሁ። ይሄ ህመም ያለብኝ ደግሞ እሱን ማድረግ አልችልም። የሐኪም እርዳታ ማግኘት አለብኝ።
ትሬ ብራውን እሷና ለዚህ ዘገባ ያነጋገርናቸው ብዙዎች ሌሎች ሴቶች በአመጋገብ የተነሳ ለጤና እክል የተጋለጡ ማህበረሰቦች አባላትን ብቻችሁን አይደላችሁም የሚል መልእክት ለማስተላለፍ እንደሚፈልጉ ገልጻልናለች።
ወደ ተከታዩ ዘገባ ስናልፍ በኢትዮጵያ ለስራ ፈጠራና የክህሎት መዳበር ጉዳዮች ቅድሚያ እንደሚሰጥ የገለጸው የአሜሪካ ኤምባሲ በተለይ የሀገሪቱ ወጣቶች እርስ በርስ ለሚማማሩባቸውና ለሚረዳዱባቸው መድረኮች ትኩረት ሰጥቶ እንደሚሰራ አስታውቋል። ከዚህ ቀደም ኤምባሲው ባዘጋጃቸው በርካታ መድረኮች ውስጥ የስነ ጥበብ ሙያተኞቹ አለማየሁ ታደሰና አርቲስት ሰላም ተስፋዬ የተገኙባቸው ይጠቀሳሉ። ሁለቱም አርቲስቶች ለወጣቶች ይበጃሉ ያሏቸውን ምክሮች ለግሰዋል። ያለፉባቸውንም ውጣ ውረዶች አጋርተዋል። ገብረ ሚካኤል ገብረ መድህን ተከታትሎታል።
በአዲስ አበባ የሚገኘው የአሜሪካ ኤምባሲ የኢትዮጵያ ወጣቶች ተሰጧቸውን የሚያጎለብቱባቸውና ችሎታቸውን የሚያሳዩባቸውን ልዩ ልዩ እድሎች ለመፍጠር እንደሚሰራ አስታውቋል። ከኤምባሲው ጥረቶች መካከል ወጣቶች ከተለያዩ ታዋቂና ስኬታማ ሰዎች ልምዶችን መቅሰም እንዲችሉ መድረኮችን ማመቻቸት እንደሚገኝበት ተመልክቷል። በኤምባሲው ቅጽር በተዘጋጁት ተከታታይ መድረኮች ከተጋበዙት ታዋቂ ሰዎች መካከል የስነ ጥበብ ባለሙያዎቹ አለማየሁ ታደሰና ሰላም ተስፋዬ ይጠቀሳሉ። በልዩ ልዩ የድራማ፣ የቲያትር፣ የማስታወቂያና በሌሎችም የስነ ጥበብ ስራዎች የሚታወቀው አርቲስት አለማየሁ ታደሰ ስላለፈበት የህይወት መንገድ ሲናገር አሁን ካለበት ቦታ ላይ ለመድረስ በመልከ ብዙ ውጣ ውረዶች ውስጥ መጓዙን አውስቷል።
ብርካ 40 ተቀብለን እናቃለን አባቴ። አንዳንዴ ሰብሰብ ይላል። አይ እኔ አሁን በዚህ ይዤ እንዴ እና ምን አረጋለሁ? እዚህ ዘመዶች ስለሌሉ መድኃኒዓለም አካባቢ የጓደኛዬ አክስቶች ስላሉ እዛ ነው የሚሄደው። በ19 ቁጥር አንዳንዴ በግሬ መጣለሁ። ብሔራዊ ሲሆን በ6 ቁጥር ከብሔራዊ አዲሱ ገበያ መጣና በሩፋኤል በኩል ምናምን ትሄዳለህ። መቼም እንደማይቀጥል እስከ አቋሉ እ ወደ ሀረር ከተመለስኩ የሚሆን ነገር አይደለም። ምንም ቦታ የለኝም እዛ። ስለዚህ መታለፍ የነበረባቸውን ነገሮች ማለፍ አለብን። ስትቆርጥ ደግሞ እግዚአብሔር የሚያዘጋጅልህ ነገር አለ። ይሄ ምንም ጥያቄ የለውም።
እናንተም ማለፍ ያለባችሁን ፈተና ማለፍ አለባችሁ በማለትም ወጣቶቹን መክረዋል። አርቲስት ሰላም ተስፋዬ ደግሞ በሑመራ ከተማ ተወልዳ ማደጓንና ወደ አዲስ አበባ በመምጣት የፊልም ጥበብ ትምህርት በመማር ኢንዱስትሪውን መቀላቀሏን ገልጻለች። በቅርቡ የተመረቀው 6 ሰዓት ከሌሊቱ የተሰኘውን ፊልም ጨምሮ ላለፉት 10 ዓመታት በበርካታ ፊልሞች ላይ መተወኗን የተናገረችው አርቲስቷ በተሰማራሁበት ሙያ ስኬታማ ነኝ ብላለች። ስኬታማ እንድትሆን ካስቻሏት ምክንያቶች መካከልም ራሷን ሆና መጓዟ ዋናው እንደሆነ ታምናለች።
በጣም ትልቅ የተማርኩት ነገር አሁን ላይ
ራስን ለመሆን ጥሩ ነገር የለም። ራስን መሆን ኮንክሪት አለማድረግ ለምትወጁ ነገር መኖር ለስራም ሊሆን ይችላል ለሰውም ሊሆን ይችላል። እኔ በጣም ራሴን መሆን ያስደስተኛል። ራሴ እንደሆን ብዬ ኮንክሪት አድርጌ አይደለም ግን ሳስበው ሜቢ ራሴን ሆኜ ስለቆየሁ ሊሆን ይችላል እስካሁን የቆየሁት ብዬ አምናለሁ።
የተሰማራችሁበትን የስራ ዘርፍ አክብሩት ውደዱት የምትለው አርቲስት ሰላም ለስራችሁ ክብር ካልሰጣችሁ ውጤት አትጠብቁ ብላችኋለች ወጣቶቹን። እርሷን ውጤታማ አቷና ያደረጋት ለሥራዋ ተገቢ ጊዜና ቦታ በመስጠቷ እንደሆነ ለአሜሪካ ድምጽ ገልጻለች።
ለምትለፋበት ወይ መስዋዕት ለምትከፍልበት ነገር ምን ያህል ድረስ ነው ፍቅርህና ምን ያህል ድረስ ነው መሄድ የምትችለው የሚለውን ማወቅ ግድ ነው ብዬ አስባለሁ። ስለዚህ በዛ መንገድ መሄድ ለኔ ጠቅሞኛል ብዬ አምናለሁኝና አሁን ላይ ሆኜ ሳስበው ኦኬ ልክ ነበርኩኝ ብዬ እንዳስብም አድርጎኛል።
ሞያውን እጅግ እንደሚወደው የተናገረው አርቲስት አለማየሁ ታደሰ በበኩሉ ችሎታውንና ዕውቀቱን ለሌሎች በማጋራት እንደሚያምን ይናገራል። የሥነ ጥበብ ዘርፉ በትምህርት መደገፍ እንዳለበት በማሰብም እርሱና ጓደኞቹ የሥልጠና ተቋም ከፍተው እንደነበርና በተቋሙም በርካታ ወጣት ተዋናዮችን እንዳፈሩበት ገልጿል።
ልጆችም
አድማጮችና ተመልካቾቻችን የዚህ ዘገባ በምስል የተደገፈው ዘገባ በሌላ ጊዜ በድጋሚ የሚቀርብ ይሆናል። ቀሪውን ደግሞ በማህበራዊ ትስስር ገጾቻችን ታገኙታላችሁ። ለምሽቱ ያዝናቸው ዘገባዎች እነዚህ ነበሩ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሰላም ደህና ደሩ። Thank you.